ጌታን እጅግ አርገን እናመሰግናለን። ከእግዚአብሔር ቃል ትንሽ ጊዜ ወስደን ያው ጊዜ ዛሬ በጣም ውድ ነው። ስለዚህ ትንሽ ጊዜ ወስደን ከእግዚአብሔር ቃል ከኔ ጋር ደግሞ እንነጋገራለን። በእግዚአብሔር ቃል መጽሐፍ ቅዱስ ውስጥ ዘጸአት ምዕራፍ 15 ላይ ተወሰኑ ቁጥሮችን አነባለሁ። ከቁጥር 1 እስከ 4 አነባለሁ። ወረድ ብዬ ደግሞ እንደገና ከቁጥር 20 እና 21 ላይ አነባለሁ። በጌታ በኢየሱስ ክርስቶስም አነባዋለሁ። እንዲህ ይላል፣ በዛም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ፣ በክብር ከፍ ከፍ ብሏልና ለእግዚአብሔር እንዘምራለን። ፈረሱንና ፈረሰኛውን በባህር ጣለ፣ ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒቴ ሆነልኝ፣ ይህ አምላኬ ነው አመሰግነዋለሁ፣ የአባቴ አምላክ ነው ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው፣ የተመረጡት ሶስተኞቹ በኤርትራ ባህር ሰጠሙ ይላል። ቁጥር 20 እና 21 ላይ ደግሞ እንዲህ ይላል፣ የአሮን እህት ነቢቱ ማርያምም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላዋ መጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ክብር ለእግዚአብሔር ይሁን። እቺ ነቢይት ማርያም ከበሮዋን አነሳች፣ ዝማሬን እየደረደረች ስትሄድ ሴቶች ከኋላዋ ከጀርባዋ ሆነው እየዘፈኑ ከበሮም እየመቱ ሲከተሏት ዘወር አለችና በዝማሬ አነጋገረቻቸው። በዝማሬ በመንፈሳዊ ቅኔ መነጋገር ጀመሩ። ክብር ለጌታ ይሁን። ምን ሆነው ሆኖላቸዋልና እግዚአብሔር ድንቅ አድርጎላቸዋልና በዝማሬ መነጋገር ጀመሩና ዘወር አለችና በክብር ከፍ ከፍ ብሏልና እግዚአብሔርን አመስግኑ አለቻቸው። በክብር እግዚአብሔር ከፍ ከፍ ብሏል፣ ስለዚህ እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ይህን ሀሳብ ነው የምናየው ዛሬ። እግዚአብሔርን የምናመሰግንበት ቀን ነው። ዛሬ ብቻ አይደለም እግዚአብሔርን የምናመሰግነው፣ ነት እያልማዝም ዛሬ ብቻ አይደለም የሚያመሰግኑት፣ 50 ዓመት አብረው እያመሰገኑ እዚህ ደርሰዋል። ዛሬ ደግሞ ሞር ያመሰግኑታል። እግዚአብሔር የተባረከና የተመሰገነ ይሁን። እስኪ እግዚአብሔርን ቃል እግዚአብሔር እንዲባርክልን እንጸልይና ቃሉን አብረን እንነጋገራለን። ሃሌሉያ ሃሌሉያ። በክብር ከፍ ከፍ ያልክ፣ በክብር ከፍ ከፍ ያልክ፣ የሕዝብህን ጠላት ያሰጠምክ፣ እግዚአብሔር ፈሳሹን ያደረቀ አንተ የታመንክ እግዚአብሔር ስምህ ለዘላለም ብሩክ ይሁን። ስምህ ለዘላለም ብሩክ ይሁን። እግዚአብሔር አንተ ቸር ነህና ተመስገን። በምሕረትህ ባለጸጋ ነህና ተመስገን። እኔንና ሕዝብህን የደገፍክ አንተ ነህና ተመስገን። አቤቱ ያሻገርከን ያስመለጥከን ቆጥረን የማንጨርሰው ብዙ ነገር አለ። ጌታ ሆይ ሌላ ቋንቋ የለንም፣ ተመስገን እንልሃለን። ከፍ ከፍ በል እንልሃለን። ዛሬም እኛም ተስማምተን ከነኚህ መዘምራን ጋር ከፍ ከፍ እንበል እንልሃለን። ንገስ እንልሃለን። እግዚአብሔር የዘላለም አምላክ ስም ይባረክ። ይህን ያነበብነውን ቃልህን ባረክልን። አቤቱ ይሄ ቃልህ ለሕይወት ይሁን። በዚህ ጉባኤ መካከል ይሄ ቃልህ ለሕይወት ይለቀቅ። እግዚአብሔር ሆይ የሚገዳደሩ መናፍስቶች በስም ሥልጣን የተወጉ ይሆኑ። ቃልህን የሚደብቁ የቃልህን ምስጢር የሚሸሽጉ እግዚአብሔር የሰውን አእምሮና ሐሳብ የሚዘጉ አሁን በዚህ ጉባኤ መካከል የሚንቀሳቀሱ በአየሩ በየብሱ ላይ የሚንቀሳቀሱ ክፉ መናፍስቶችን እንወጋቸዋለን። በኢየሱስ ስም ሥልጣን የተወጉ ይሆኑ። እግዚአብሔር ሆይ መንፈስህ በሙላት በዚህ ጣራ ስር ይፍሰስ። አቤቱ ሕዝብህን እርዳው፣ እኔንም እርዳኝ። አቤቱ ጌታ ደግፈኝ። በኢየሱስ ክርስቶስ ስም ጸጋህ ይብዛ፣ ቃልህ ይለቀቅ። ክብር ሁሉ ደግሞ ላንተ ይሁን። በዘመናት ሁሉ ከፍ ያልክ እግዚአብሔር ዛሬም በዚህ ጉባኤ መካከል ከፍ በል። ጌታ ሆይ ክብሩን አንተ ብቻ ውሰደው። እናመሰግንሃለን በኢየሱስ ክርስቶስ ሕያው ስም። አሜን አሜን። ክብር ለእግዚአብሔር ይሁን። ወደዚህ ሐሳብ ከመሄዳችን በፊት እንዳልኳችሁ ጊዜ በጣም አጭር ነውና አጠር አርጌ የዚህን ህዝብ ታሪክ ከዘጻት ከመጀመሪያው ጀምሮ ያለውን ታሪክ አጠር አርጌ ልናገር። እናንተ አነቡት። አሁን ያነበብኩት ሐሳብ ምዕራፍ 15 ላይ ነው ያለው። ግን የዚህ ህዝብ ታሪክ የሚጀምረው ከምዕራፍ 1 ነው። ከምዕራፍ 1 ላይ ጀምራል። እግዚአብሔር እንግዲህ ይሄ ህዝብ የእግዚአብሔር ህዝብ ነው። እግዚአብሔር ለራሱ የለየው ህዝብ ነው። በግብጽ ምድር እግዚአብሔር ያበዛው ህዝብ ነው። እስራኤል ብሎ እግዚአብሔር ለራሱ የለየው ህዝብ፣ እግዚአብሔር የኔ ያለው ህዝብ ህዝቡ ነው። ስለዚህ ይህ ህዝቡ በግብጽ ምድር እግዚአብሔር ያበዛው ነው። ነገር ግን በአንድ ወቅት በዛ የነበረውን የእስራኤልን ታሪክ የማያውቅ የዮሴፍን ታሪክ የማያውቅ ይላል መጽሐፍ ቅዱስ፣ አንድ ንጉስ ተነሳና ይሄን ህዝብ መግዛት ጀመረ፣ ይሄን ህዝብ ማስገበር ጀመረ፣ ይሄን ህዝብ መበዝበዝ ጀመረ። በዚህ ጊዜ እግዚአብሔር በዛች ምድር ላይ የነበረውን ህዝቡን ከዛ ምድር ለማውጣት አሰበ። ክብር ለእግዚአብሔር ይሁን። በህዝቡ ላይ አላማ ያለው እግዚአብሔር፣ ለህዝቡ እረኛ የሆነ እግዚአብሔር፣ ህዝቡ እንዲነካ የማይፈልግ እግዚአብሔር ያን ህዝብ ከዚህ ምድር ማውጣት ፈለገ። ከዚህ ምድር ለማውጣት ፈለገና ህዝቡን ለማውጣት ሙሴን ደግሞ አስነሳ። በዛ ምድር ላይ ሙሴን አስነሳና እግዚአብሔር አምላክ ለሙሴ ተገለጠለት። መጀመሪያ በራእይ ተገለጠለት፣ ከዛ በኋላ ደግሞ በቃል ያነጋግረው ጀመር። ሙሴን በራእይ ሲገለጥ የህዝቡን ስቃይ የህዝቡን መከራ አሳየው። እንዴት አድርጎ ነው ያሳየው? ሁላችንም እንደምናውቀው የሚነድ እሳት በቁጥቋጦ ውስጥ አሳየው። ቁጥቋጦ አይቃጠልም፣ እሳቱ ግን ይነዳል። በቁጥቋጦ ውስጥ ይነዳል ይነዳል ይነዳል። ሙሴ ያን አየ። ምንድነው የታመረ? እሳት ይነዳል፣ ቁጥቋጦ ግን አይቃጠልም። ቁጥቋጦ ውስጥ እሳት ከነደደ ቁጥቋጦ መቃጠል አለበት። እሳት ነዶ እሳት የማያቃጥለው ነገር የለም፣ ነገር ግን እየነደደ አይቃጠልምና ይሄን ድንቅ ራእይ እግዚአብሔር ለሙሴ ሲያሳየው ሙሴ ተገርመው ያየ ነበረ። እግዚአብሔር እያሳየው ያለው ነገር በእስራኤል ላይ የሚነድን የግብጽ ክፋት ነው የሚያሳየው። በህዝቡ ላይ የተቀጣጠለውን የግብጽን ክፋት፣ የግብጽን አመጽ፣ የግብጽን ግዛት ነው የሚያሳየው። ህዝቡን ግን እግዚአብሔር ይጠብቀው ነበር በዛ ሰዓት ውስጥ ሆኖ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር እየጠበቀ እያሻገረን እዚህ ደርሰናል። እነት ያልማዝን በኋላ ጠይቃቸዋለሁ። ያው ይናገራሉ እነሱም ለነገሩ ጊዜ የለኝም ብያለሁ። ባልጠይቃቸው ይሻላል። ብጠይቃቸው ጊዜም ስለማይበቃቸው 50 ዓመት እንዴት አለፈ ቢባሉ ያሆኖ ይሄ ሂዶ ይሄ መጥቶ የሚሉት ብዙ ነው። ክብር ለእግዚአብሔር ይሁን። የሁላችንም እንደዛው ነው። ስለዚህ ሙሴ ይሄንን ራእይ ካየ በኋላ እግዚአብሔር እንደገና መናገር ጀመረ። ብዙ ነገር ነው የተናገረው፣ ግን አጭር ሐሳብ ልንገራችሁ። እግዚአብሔር ሲገለጥለት ምን አለው? እኔ የአባቱህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ይሄ ዝም ብሎ የሚነገር ነገር አይደለም። እግዚአብሔር በአብርሃም ሕይወት ታሪክ አለው። እግዚአብሔር በይስሐቅ ሕይወት ታሪክ አለው። እግዚአብሔር በያዕቆብ ሕይወት ታሪክ አለው። ክብር ለእግዚአብሔር ይሁን። በአብርሃም ሕይወት እግዚአብሔር ታማኝ ሆኖ እንደ ቃሉ ሆኖ የተገለጠ አምላክ ነው። የተናገረውን በማድረግ የተገለጠ አምላክ ነው። በያዕቆብ ዘመን ተስፋውን ጠብቆ የመጣ አልተውህም አልጥልህም ብሎ በዚህ ተስፋ መሰረት ያዕቆብን ከፈራ ሁሉ ያዳነ አምላክ ነው። ስለዚህ እግዚአብሔር የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ ብሎ ሲናገር እንደው ዝም ብሎ ስም መጥራት አይደለም። ታሪኩን ነው የሚነግረው ለሙሴ። ያ እግዚአብሔር ነኝ አሁን ለአንተ የተገለጥኩት፣ በእነኚህ በአባቶች ዘመን ታሪክ የሰራሁ ድንቅ ያደረግኩ የሚታወቅ ስራ ያለኝ እግዚአብሔር ነኝ ዛሬ ለአንተ የተገለጥኩት አለው። ክብር ለእግዚአብሔር ይሁን። ስለዚህ ሙሴ እንዲህ ብሎ እግዚአብሔር ሲናገረው እግዚአብሔርን ማየት አልደፈረም። መጽሐፍ ሲናገር አልደፈረምና ፊቱን ሸፈነ ይላል። ያውቃል፣ ታሪኩን ያውቃል ሙሴ። እግዚአብሔር በአባቶቹ ዘመን ምን እንዳደረገ ማን እንደሆነ ያውቃል። የተገለጠለት አምላክ እሱ መሆኑን ሲነግረው ፊቱን ሸፈነ፣ ሊያየው አልደፈረም ይላል። ከዛ በኋላ እግዚአብሔር ለዚህ ለሙሴ መናገር ጀመረ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ሙሴ ለማየት በፈራ ጊዜ እግዚአብሔር የተናገረው ይሄ ነው። ሲናገረውም በግብጽ ያለውን የሕዝቤን መከራ አየሁ፣ ጩኸታቸውን ሰማሁ፣ በደላቸውንም አወቅኩ አለ። አየሁ፣ ሰማሁ፣ አወቅኩ፣ ስለዚህ ላድናቸው ወረድኩ አለ እግዚአብሔር ለሙሴ። እንዲህ አለው፣ ሕዝቤን አሁን ላድነው፣ ከዚህ ከግብጽ ግዛት ላወጣው አሁን ወርጃለሁ፣ ተገኝቻለሁ ማለት ነው።
እግዚአብሔር በሁሉም ስፍራ አለ። አሁን ጨክኜ ወጥቻለሁ ማለት ነው። እግዚአብሔር ለሙሴ ጨክኖ እንደወጣ ለሙሴ ተናገረው እና ወርጄ ወደ ምን ታረጋለህ ቢለው ሙሴ እግዚአብሔር የሚለው ምንድነው? ህዝቤን ከዚህ ከግብጽ ምድር አወጣለሁ። ወደትና ማር ወደምታፈስ ሌላ ምድር አሻግራለሁ። ለዚህ ስራ ደግሞ አንተን ጠርቻለሁ። ወደ ፈርዖን እልክሃለሁ አለው። አረ ሙሴን እኮ እንዲያነኝ እንዲነኝ አለ። ወዛ ታሪክ ብዙ አለ። ድም እግዚአብሔር ግን አንድ ነገር ተናገረ። በርግጥ እኔ ካንተ ጋር ሆናለሁ። ክብር ለእግዚአብሔር ይሁን። አንተን ምልክበት ዋናው ምክንያት አንተ ስለምትችል ሳይሆን እኔ ካንተ ጋር ስለምሆን ነው። ነገር ግን እኔ የምሰራው ከሰው ጋር ነው አለ እግዚአብሔር። እግዚአብሔር ከኛ ጋር ነው የሚሰራው ወገኖች። ከሰው ጋር ሁሉን የሚችል አምላክ ሆኖ ሳለ ምንም ከማንችል ሰዎች ጋር ይሰራል። እግዚአብሔር የተባረከ ይሁን። ስለዚህ እልክሃለሁ፣ ወደ ፈርዖን ትሄዳለህ፣ ህዝቤን ታወጣለህ ብሎ እግዚአብሔር ተናገረው ለሙሴ። በኋላ ይህ ህዝብ ከግብጽ ወጣ። ይህ ነው አጭር ታሪክ ምነግራችሁ። ይህን ህዝብ እግዚአብሔር በጸናች ክንድ በድንቅና በታምራት ተደጋጋሚ ታምራትን አድርጎ የፈርዖንን ትዕቢት አስተፍቶ እግዚአብሔር በጠራው በሙሴ አማካኝነት ህዝቡን ይዞ ከግብጽ ወጣ። ይሄ ከግብጽ የወጣ ህዝብ ጉዞውን እንደቀጠለ አሁን ያነበብኩላችሁ ክፍል ላይ ከመድረሳቸው በፊት ምዕራፍ 14 ላይ የመጀመሪያው ፈተና ገጠማቸው። ፈተናው ሁላችንም የምናውቀው ፈተና ነው። የመጀመሪያው ፈተና የገጠማቸው በጉዞ ላይ ያሉ ወጣው ከሄዱ በኋላ በግብጽ ያለ ህዝብ ሐሳብ አነሳ። እነኚህ ሰዎች እንዳይገዙልን የተለቀቁት ለምንድን ነው? እንዳያገለግሉን እንዳንበዘብዛቸው ለምን ተለቀቁ? የሚል ጥያቄ አነሳ። ህዝቡ ነው ያነሳው። ይሄን ፈርዖን ተነገረው። ፈርዖን ደግሞ ይሄን ሲናገር ፈርዖን ጋር ያሉትም ሌሎች ሰዎች ተመካከሩና በርግጥ ምን ሆነን ነው ማለት ጀመሩ። እንደገና ለምደዋላ፣ መግዛት ለምደዋላ፣ ጉልበት ለምደዋላ፣ ማስገበር ለምደዋላ። እግዚአብሔር ካወጣው በኋላ እንደገና መከተል ጀመሩ። ተከተላቸው ብዙ ሰራዊት ከ600 ሰረገላዎች ጋር ብዙ ሰራዊት ተከተላቸው። ህዝብ ሰራዊቱ ከኋላቸው መጣ። ከፊታቸው ቀይ ባህር ተንጣሏል። ህዝብ ደግሞ እስራኤል ህዝብ በመካከል ላይ ያለ ትልቅ ችግር ተፈጠረ። ትልቅ ፈተና ሆነባቸው ለህዝቡ። በጣም አስቸጋሪ ነው። የትኛውም ባለሙያ መጥቶ ባህሩን አይከፍለውም። የትኛውም ጦር መጥቶ የፈርዖን ጦር አይመልስም። በጣም አስቸጋሪ ነገር ላይ ገቡ። በዛን ጊዜ ህዝቡ ማጉረምረም ጀመሩ። በእርግጥ በግብጽ ብንሞት ይሻለን ነበራሉ። በዚህ በበረሃ ከምንወድቅ በዛው በግብጽ እንዳለን ያኔ የዛው ብንገዛላቸው እንዳረጉ ቢያረጉን በዛው ብንሆን ይሻለን ነበር ብለው ማጉረምረም ጀመሩ። ሙሴ ግን እንደዛ አላለም። ክብር ለእግዚአብሔር ይሁን እና ሙሴ አይ ዝም ብላችሁ ቁሙ አለ። ዝም ብላችሁ ቁሙ ደግሞ እዩ፣ ተመልከቱ። እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን እዩ። እግዚአብሔር ድንቅ ያደርጋል። እግዚአብሔር ድንቅ ይሰራል። ማዳኑን ዝም ብላችሁ እዩ አላቸው። ዝም ብላችሁ ቁሙ፣ አትናወጡ፣ እዩ፣ እግዚአብሔር ያድነናል ማለት ነው። ምክንያቱም እግዚአብሔር ምን ብሎታል? እኔ ካንተ ጋር እሆናለሁ። እግዚአብሔር ደግሞ ምን ብሎታል? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎታል። የአብርሃም የይስሐቅ የያዕቆብ አምላክ የታመነ አምላክ ነው። ስለዚህ ዝም ብሎ አሁን ለበላተኛ አይሰጠንም፣ ያድነናል አለ ሙሴ። ክብር ለእግዚአብሔር ይሁን። ያድነናል አለ ሙሴ። ስለዚህ ቆሙ፣ ዝም ብላችሁ ዛሬ የምታዩዋቸውን እነኚህን ግብጻውያን ከዚህ በኋላ ለዘላለም አታዩዋቸውም ብሎ ትንቢት ተናገረ ሙሴ። በዚህ ሐሳብ እያሉ እግዚአብሔር ስራውን ቀጠለ። ክብር ለእግዚአብሔር ይሁን። ሙሴ ጋር መነጋገር ጀመረ። ሙሴ ይጮህ ነበርና ለምን ትጮሃለህ? ያስከውን በትር አንሳ፣ የሰጠውን በትር አንሳ አለው። እሱን ይዞ ወጣና ሙሴ በባህሩ ላይ ዘርጋ ተባለ። በባህሩ ላይ ዘረጋ፣ ባህሩ ተከፈለ ይላል መጽሐፍ ቅዱስ። ባህሩ ተከፈለ፣ በግራና በቀኝ እንደ ግድግዳ ሆኖ ቆመ ይላል። የትኛውም ኢንጂነሪንግ ይሄን አይሰራው። እግዚአብሔር ብቻ የሚችለው ስራ ነበር ይሄ፣ ማንም የሚሰራው ስራ አልነበረም። ለዚህ ነው እግዚአብሔር ራሱ ተገለጠና ከፈለው። ክብር ለእግዚአብሔር ይሁን። ውሃው ተከፈለ። ውሃው ከመከፈሉ በፊት ግን እግዚአብሔር አንድ ነገር አደረገ። የክብር ደመና ነበር፣ በእስራኤል ፊት ለፊት የሚሄድ ደመና። ያ የክብር ደመና ዘወር አለና በኋላቸው በግብጻውያንና በእስራኤላውያን መካከል ቆመ። ያ የእግዚአብሔር መገኘት ነው። የክብሩ ደመና ማለት የእግዚአብሔር መገኘት የእግዚአብሔር ፕሬዘንስ ነው። እግዚአብሔር ራሱ መጣና በሁለቱ መካከል ቆመ። ባንዱ ሳይድ ጨለማ ባንዱ ሳይድ ቀን አደረገ። እግዚአብሔር ና ህዝቡን ባህሩን ከፈለና እንዲሻገሩ አዘዘ። ህዝቡ ገቡ። እግዚአብሔር ስም የተባረከ ይሁን። ህዝቡ በደረቅ መሬት ተሻገሩ ብሎ መጽሐፍ ይነግረናል። ባህር ተከፍሎ እንደ ግድግዳ ሆኖ በግራና በቀኝ ቆሞ ህዝቡ ግን በመሃል ላይ ተሻገረ። ውሃ በዚህ ቆሞኮ በዚህም መንገድ አለ ብሎ መግባት በራሱ ያስፈራል። አስፈሪ ነው። በዚህ የቆመ ውሃ ምንም ያልያዘው ውሃ ነው፣ ግን ተሻገሩ። እግዚአብሔር ብሏል። እግዚአብሔር ስር ሁሉ ይሆናል። እግዚአብሔር የተመሰገነ ይሁን። ስለዚህ ህዝቡ ተሻገሩ። ህዝቡ በየብስ ተሻገሩ። የእግዚአብሔር ስም ብሩክ ይሁን። ግብጻውያን ደግሞ መከተል ጀመሩ። አሁን ህዝቡ ከተሻገሩ በኋላ እግዚአብሔር አምላክ በግብጻውያን ላይ ታምር አደረገ። እንደገና ተከትለዋቸው ገቡ። ባህሩ ተከፍሏል፣ መንገድ አለ። እስራኤላውያን ሲሻገሩ እንዳዩ እነሱም ገቡ። እንዲያውም እግዚአብሔር ቃል ምን ይላል? እስራኤላውያን በእምነት ተሻገሩ፣ ግብጻውያን ግን ሲሞክሩ ተዋጡ ይላል። እነሱ ለሞከራ ነው የገቡት። እግዚአብሔር ህዝብ ግን እግዚአብሔር እንደተናገረው በእምነት ነው የገቡት። በእምነት የገቡት ተሻገሩ፣ የሞከሩት ተዋጡ ብሎ መጽሐፍ ይናገራል። ገቡ። ከዛ በኋላ ሙሴ እንደገና እግዚአብሔር አዘዘው፣ ብትርን አንሳ አለው። ብትሩን ሲያነሳ እንደገና ባህር ተከደነች። ባህር ተከደነችና ፈርዖንንና የፈርዖን ሰረገሎች አለቁ በባህር ውስጥ። መጽሐፍ ቅዱስ ሲነግረን በዚህ በምዕራፍ 14 ላይ ነው እስካሁን የምናገረው ታሪክ አለው። ምዕራፍ 14 ላይ ነውና እግዚአብሔር ምን አደረጋቸው ይላል? አወካቸው ይላል። ባህር ከገቡ በኋላ አወካቸው፣ ረበሻቸው፣ ሰላም አሳጣቸው ማለት ነው። ቅጥ ጠፋባቸው። ባህር ውስጥ ገብተዋል፣ የብስ ነው፣ ግራ ገባቸው። ምክንያቱም እግዚአብሔር አወካቸው ይላል። መንኮራኩራቸውን ደግሞ የሰረገሎችን መንኮራኩር አሰራቸው፣ አቆራኘና በአንድ ላይ እንዳይንቀሳቀሱ አደረጋቸው። እግዚአብሔር እየቀጠቀጠ አይደለም ይሄን ያደረገው፣ አንዱን ከአንዱ እያጠላለፈ ብረት ይዞ አይደለም። እግዚአብሔር ተናግሮ ነው የሚሰራው። ክብር ለእግዚአብሔር ይሁን። ይሄን አደረገና እዛ በኋላ ሙሴ ብትሩን ሲያነሳ ውሃው ሲመለስ ተውጠው ቀሩ ብሎ መጽሐፍ ይናገራል። ምዕራፍ 14 ላይ 30ና 31ን ባነብላችሁ እንዲህ ይላል። ምዕራፍ 14 30ና 31 ላይ ያለው ሐሳብ እንዲህ ይላል። እግዚአብሔር በዛን ቀን እስራኤልን እንደዚህ ከግብጻውያን እጅ አዳነ። እስራኤልም የግብጻውያንን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብጻውያን ላይ ያደረገውን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርና በባሪያው በሙሴ አመኑ ይላል። እግዚአብሔር የተመሰገነ ይሁን። ሕዝቡ አምነው ነበር የተከተሉት፣ አምነው ነበር የወጡት፣ ደግሞ የበለጠ አመኑ። የበለጠ የእግዚአብሔር ሥራ አስደነቃቸው። ምክንያቱም ክንዱን አዩ፣ በዛች ቀን በእነሱ ላይ ያደረገውን ማዳን አዩ ይላል። ስለዚህ በእግዚአብሔር አመኑ፣ በባሪያውም በሙሴ አመኑ። ምክንያቱም ሙሴ እግዚአብሔር እንዳለው እያደረገ ባህሩ ሲከፈል አይተዋል፣ ባህሩ ሲከደን አይተዋል፣ ሰራዊቱ ሲዋጥ አይተዋል። ስለዚህ በባሪያውም በሙሴ አመኑ ብሎ ይናገራል። ከዚህ በኋላ ነው ቅድም ያነበብኩላችሁን ዝማሬ የዘመሩት። አነሱና ከበሯቸውን በዛን ጊዜ ይላል። የመልእክቴ ርዕስ በዛን ጊዜ የሚል ነው ዛሬ የማካፈላችሁ። በዛን ጊዜ ብሎ ይጀምራል። ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ። በክብር ከፍ ከፍ ብሏልና ብለው ዘመሩ። በክብር ከፍ ከፍ ብሏል እግዚአብሔር፣ ለእግዚአብሔር ዘምራለሁ አሉ። ያላሉት ነገር የለም። በክብር ከፍ ከፍ ብሏል። ፈርዖንና ሰረገሎቹን በባህር ጥሏል። እሱ አምላኬ ነው፣ እሱ የአባቶች አምላክ ነው። ስለዚህ ለእሱ ምን እላለሁ? እዘምርለታለሁ። እርሱ አምላኬ ነውና አመልከዋለሁ ብለው ለእግዚአብሔር ቅኔ ተቀኙ። ክብር ለእግዚአብሔር ይሁን። ዛሬ በዚህ ጉባኤ ስንት ሰው አለ ባህር የተከፈለለት? ስንት ሰው አለ ተራራ የፈረሰለት? ተናገሩ ይባል ስንት ሰው አለ? ስንት ሰው አለ? ክብር ለእግዚአብሔር ይሁን። ይሄ ታዲያ እነሱ ከበሮ አነሱ፣ እኛስ ምን እናንሳ? ከበሮ አነሱ። ከበሮ አንስተው እግዚአብሔርን አደነቁ። በጊዜው እግዚአብሔር በሰጣቸው እግዚአብሔርን ማድነቅ ጀመሩ፣ እግዚአብሔርን ማክበር ጀመሩ። ወገኖች ይሄ የሚያስደንቅ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ መልክ ህዝቡን አዳነ። ነገር ግን ዛሬ ለዚህ ጉባኤ ከዚህ የሚበልጥ መልእክት አለኝ። ክብር ለእግዚአብሔር ይሁን። እኔና እናንተ ከዚህ የበለጠ ለነዚህ ለእስራኤላውያን ከተደረገው የበለጠ ትልቅ ነገር ሆኖልናል። አሜን፣ አሜን፣ አሜን። ትልቅ ነገር ሆኖልናል። ምንችል ቢሆን ከበሮ ከማስነሳት የሚበልጥ ሌላ ሌላ ነገር ከማድረግ የሚበልጥ በጭንቅላታችን ቁመን እንኳን ብናመልከው የማይበቃን ከዘላለም ሞት ወደ ዘላለም ህይወት ተሻግረናል። ክብር ለእግዚአብሔር ይሁን። ከዘላለም ሞት ወደ ዘላለም ህይወት በልጁ በጌታ በኢየሱስ ክርስቶስ የተሻገረ ህዝብ አለ ከዚህ መካከል። ስለዚህ ይሄ ባህር ከመክፈል ይበልጣል። ይሄ ድንቆች ሁሉ ይበልጣል። ከታምራት ሁሉ ይበልጣል። ታምራት የማይወዳደረው ተአምር ነው ይሄ። ክብር ለጌታ ይሁን። ብትር አንሳ ብሎ አይደለም የዘላለም ህይወትን የሰጠን ጌታ፣ እንዲህ አርግ ብሎ አይደለም የዘላለም ህይወት የሰጠን ጌታ። ልጁን ኢየሱስ ክርስቶስን መስቀል ላይ ጥሎ መስቀል ላይ ተቸንክሮ ነው የዘላለም ህይወት የተሰጠን። ኢየሱስ ጌታ ነው ለዘላለም። ይሄ ከምንም በላይ የሚበልጥ ተአምር ነው። እንዴት ብላችሁ ታመሰግኑታላችሁ ለዚህ ስራው? ክብር ለጌታ ይሁን። ኧረ ክብር ስጡት በእውነት። ክብር 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 ለኢየሱስ ይሁን። አንዳንድ ጊዜ እኛ ሰዎች የረከሰ ነገር አንፈወድም። ብዙ ጊዜ እቃ ጥሩ የሚመስለን ዋጋው ሲጨምር ነው። ዋጋው ከፍ ያለ እንደሆነ ያ እቃ ጥሩ ነው፣ በቃ ይሄ ቆንጆ እቃ መሆን አለበት ብለን እናስባለን። ዋጋው የረከሰ ከሆነ ጥሩውን እቃ ጥሩ እንደሆነ አናስብም። ደህንነትም ላይ ያለን አመለካከት ይሄ ይመስለኛል። በተለይ ደህንነት ሲነገረን ድሮ ሳናውቅ ጌታን ሳናውቀው ዝም ብለን በነበርን ጊዜ ደህንነት በነፃ ነው ሲባል፣ በቃ ተከፍሏል፣ ጸጋ ነው ሲባል፣ ወይ እንዴት ብሎ ነው በነፃ የሚሆነው? በነፃ ከሆነ በጣም ዝቅ ያለ ነገር ነው የሚመስለን የነበር። አንድ ወንድሜ ካሁን በፊት ነግሬያችኋለሁ፣ እዚህ ጆርጂያ በነበርኩ ጊዜ እንዲህ አብረን እንነጋገር ነበርና፣ ጌታን ይወዳል ግን በጣም የሚያስጨንቀው ነገር እንዴት በነፃ የዘላለም ሕይወት አገኛለሁ? እኔ ትንሽ ነገር ምን ማድረግ አለብኝ ብሎ ይጠይቀኛል ሁልጊዜ። ምንም አታደርግም፣ ለደህንነት ምንም አታደርግም፣ ድነሃል፣ ጌታ ሞቶልሃል። ነገር ግን ለሞተል ጌታ ልትኖር ይገባሃል ብዬ ስነግረው ግራ ይገባዋል፣ ግራ ይገባዋል። ግን የተጠጉትን የማይገፋ ጌታ ዛሬ አቅፎታል፣ ገብቶታል፣ ገብቶታል። ክብር ለእግዚአብሔር ይሁን። ገብቶታል፣ ኢየሱስ ጌታ ነው። ስለዚህ ወገኖቼ ሆይ እጅግ የሚያስደንቅ ለና ለእናንተ የተሰራው ስራ ይሄ ነው። ደህንነት ነው፣ የዘላለም ህይወት ነው። ከጨለማ ወደሚደነቅ ብርሃኑ የጠራን እግዚአብሔር ስሙ ይባረክ። ከዘላለም ሞት ወደ ዘላለም ህይወት የመለሰን ጌታ ስሙ ይባረክ። ለዘላለም ሞት ተጭኖን ነበረ፣ ጌታ መቃብራችን ከፈተው፣ አወጣንና ወደ ህይወት ወሰደን። ስሙ ለዘላለም ይባረክ። ጌታ ኢየሱስ አንድ ወቅት እንዲህ አደረገ። በሉቃስ ምዕራፍ 10 ላይ ሉቃስ ምዕራፍ 10 መጽሐፍ ቅዱስ ውስጥ ገብታችሁ ማንበብ ትችላላችሁ። እንዳልኳችሁ እኔ ታሪኩን እየተናገርኩ ነው የምሄደው፣ ግን ክፍሉ አሁን የምናገርበት ክፍል ሉቃስ 10 ላይ ከቁጥር 1 ጀምሮ ያለ ነው። ሰፊ ክፍል ነው እና ጌታችን ኢየሱስ ክርስቶስ 70 ተከታዮቹን መረጠ። ከሚከተሉት አምነው ከተከተሉት ከአማኞቹ መካከል 70 ሰዎችን መረጠና ለአገልግሎት ሁለት ሁለት አድርጎ እሱ ሊሄዱ ያለበት ከተማ ላካቸው ይላል። ልኳቸው ሄዱና አገልግሎቱን ቀጠሉ። እግዚአብሔር ብዙ ጌታ ብዙ ነገር አናግሯቸዋል፣ ብዙ መምሪያ ሰጥቷቸዋል፣ ብዙ ብሏቸዋል። ግን ሄደው አገልግሎቱን ጀመሩና አገልግለው 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 ደስ ብሏቸው እየዘፈኑ እየጨፈሩ ደስ ብሏቸው እያሸበሸቡ ወደ ጌታ ተመለሱ። ተመለሱና ጌታ ሆይ አሉት፣ አጋንንት እንኳ በስም ተገዙልን አሉት። አጋንንት ድሮ ሲረግጣቸው ነው የሚያውቁት፣ ድሮ ሲያሰቃያቸው ነው የሚያውቁት። አጋንንት አሁን በጌታ ሆነው ነፃ ሆነዋል። እንዲያውም ሄደው አጋንንትን ማባረር ጀመሩ። እንዴ አጋንንት እኮ በስም ተገዙልን አሉት። ጌታ እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ አላቸው። በክፉ ኃይል ላይ ሁሉ ስልጣንን ሰጠዋችሁ አላቸው። ይሄ እኮ የተሰጣችሁ ነገር ነው። ምንም ድንቅ ነገር አይደለም ማለ ጌታ። ድንቅ እኮ ነው፣ ድንቅ ነው ነገሩ እኮ። ለነሱ እኮ ድንቅ ነው። የትም አያውቁትም። ይሄ ስልጣን አልነበራቸውም፣ እሱ ነው ስልጣን የሰጣቸው። ይሄ መብት አልነበራቸውም፣ እሱ ነው መብት የሰጣቸው። አጋንንት የነሱ ገዢ ነበረ፣ ለእኛም ላይ እንደነበረ ማለት ነው። ለነሱ ብቻ አይደለም እናወራው። ግን ጌታ ትደነቁ በዚህ አላቸው። ግን ምን አላቸው? በዚህ በሉቃስ 10 ቁጥር 20 ላይ ነገር ግን ስማችሁ በሰማያት ስለተጻፈ በዚህ ደስ ይበላችሁ አላችሁ። ክብር ለእግዚአብሔር ይሁን። ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ። በሰማይ መጻፍ ድንቅ ነገር ነው። በእግዚአብሔር የህይወት መዝገብ ውስጥ መግባት ድንቅ ነገር ነው። ይሄ ደግሞ የሚሆነው በምንም ሳይሆን በክርስቶስ ነው። መጽሐፍ ቅዱስ በዚህ ክፍል ብዙ ነገር ያሳየናል። በቁጥር 15 ላይ በህይወት በራይ መጽሐፍ ላይ ራይ ምዕራፍ 20 ቁጥር 12 ላይ እንዲህ የሚል ሐሳብ እናገኛለን። በመጽሐፍ ተከፈተ፣ እርሱም የህይወት መጽሐፍ ነው ብሎ ይናገራል። ራይ መጽሐፍ የመጨረሻው መጽሐፍ ነው። መጽሐፍ ቅዱስ ውስጥ 20 12 ላይ ሐዋርያው ዮሐንስ ራይ በራይ ሲመለከት በነጭ ዙፋን ላይ የተቀመጠ ፈራጅ መጥቶ ሲፈርድ ያያል። በፊቱ መጽሐፍ ተከፈተ ይላል። ያ መጽሐፍ የህይወት መጽሐፍ ነው ይላል። በቁጥር 15 ላይ ደግሞ በህይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በዛ መጽሐፍ በህይወት መጽሐፍ ተጽፎ ያልተገኘ ማንኛውም ወደ እሳት ባህር ተጣለ ይልና ይሄ የእሳት ባህር ደግሞ ሁለተኛው ሞት ነው ይላል። ሁለተኛ ሞት አለ ማለት ነው። ሁለተኛው ሞት ነው። መጀመሪያው ሞት ማንም ሰው እንደሚሞት ሁሉም ሰው ነፍስ ከስጋው ይለያል። ሁለተኛው ሞት ግን በክርስቶስ ያላመለጠ በክርስቶስ ነፃ ያልወጣ የተደረገለትን ያላወቀ የሚሞተው ሞት ነው። መጽሐፍ ነው የሚናገረው ይሄን። ያ ደግሞ ሁለተኛው ሞት ነው ይላል። የእሳት ባህር ብለን የምንናገረው ቋንቋ ሁለተኛው ሞት ነው ብሎ ይናገራል። እንግዲህ ወገኖቼ የህይወት መዝገብ አለ። በመጨረሻው ቀን የህይወት መዝገብ ይከፈታል። የህይወት መዝገብ ሲከፈት በህይወት መዝገብ የተጻፉትን ጌታ ምን አለ? ደስ ይበላችሁ አለ። ደስ ይበላችሁ፣ የዘላለም ርስት አላችሁ፣ የዘላለም ህይወት አላችሁ፣ የዘላለም ኑሮ አላችሁ። በህይወት መዝገብ ያልተጻፈ ግን ወደ እሳት ባህሩ ይጣላል። ያ ሁለተኛ ሞት ነው ብሎ ተናገረ። መቼስ መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 2 ላይ እንደሚናገረው እኛ በኃጢአታችንና በበደላችን ምክንያት ሁላችንም ምን ነበርን ነው የሚለው? ሙታኖች ነበርን ይላል። ሁላችንም ሙታኖች ነበርን ብሎ ይናገርና ከዛ በኋላ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ምንም እንኳን ሙታን ብንሆን ከክርስቶስ ጋር ህይወትን ሰጠን፣ በጸጋው ድናችኋልና ይላል። እኛ በበደላችን በኃጢአታችን ሙታን ነበርን። እኛ ሙታን ነን። ምን ሆነን? በደለኞች ሆነን ኃጢአተኞች ሆነን ሙታን ነበርን። እግዚአብሔር ግን በምሕረቱ ባለጸጋ ነው። ሃሌሉያ! እሱ በምሕረቱ ባለጸጋ ነው። ደግሞ በፍቅሩ ልዩ ነው። ወደደን፣ በታላቅ ፍቅር ወደደን። የኤፌሶን መጽሐፍ ስናጠና ባለፈው አይተናል ከኔ ጋር በስፋትም በጥልቀትም በከፍታም የማይለካ የእግዚአብሔር ፍቅር። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ በዚህ ፍቅር ወደደንና ከዚህ የተነሳ በክርስቶስ ህይወትን ሰጠን። ህይወት የተሰጠው በክርስቶስ ነው። ለእኛ ነፃ የሆነ ክርስቶስ ግን ዋጋ የከፈለበት ህይወት አለ። ያ ህይወት በክርስቶስ ተሰጥቶናል ወገኖች ሆይ። ስለዚህ በጸጋ ድናችኋል ይላል። በቁጥር 8 እና 9 ደግሞ ወረድ ብላችሁ ኤፌሶን ምዕራፍ 2 ላይ ነው እየተናገርኩ ያለሁት። 8 እና 9 ላይ ደግሞ ሲናገር ጸጋው በእምነት አድኗችኋልና ይላል። እነዚህን ሁለት ቃሎች ያዙልኝ በደንብ። ጸጋው በእምነት አድኗችኋል። ደህንነት በጸጋው ነው። ጸጋ ማለት ነፃ ስጦታ ማለት ነው። ለእኛ ነፃ ስጦታ ነው። እግዚአብሔር ግን ልጁን የከፈለበት ነው። ነፃ አይደለም። ለኛ በነጻ ሆኖ ስለቀለለን እንጂ እግዚአብሔር ግን ልጁን ክርስቶስን አሳልፎ የሰጠበት ነው። ልጁ ጌታ ኢየሱስ ክርስቶስ ደግሞ በመስቀል ላይ ሆኖ ተጠማ ያለበት ነው። ጌታ ሆይ አባት ሆይ ብትወድስ ጽዋ ከኔ ትለፍ ብሎ የተጨነቀበት ነው። በቀላሉ አይደለም ዋጋውን የከፈለው። አቃስቷል መስቀል ላይ ሆኖ ጮኋል። መስቀል ላይ ሆኖ ትለፍ ብሎ ጮኋል። ከብዶታል ጌታ። በጦር ተወግቷል። በምስማር ተቸንክሯል። አስቡት ሰው ነው ጌታ ያኔ እንደዛ ሲሆን። እኛ ሰው ሆነን አሁን እንደዛ ቢደረግብን ምን ነው የሚሰማን? ጌታ እንደዛ አድርጎ ነው ለኛ ህይወት የሰጠን ወገኖቼ። ቀላል አይደለም የህይወት። ይሄን ህይወት ነው መቀበል ያቃተን ሰዎች ማለት። ይሄን ህይወት ሰጠን ጌታ። እንደዚህ ሆኖ ራሱን መስዋዕት አድርጎ ይሄን ህይወት ሰጠን። ስለዚህ ጸጋው በእምነት አድኗቸዋል። ጸጋው ነጻ ስጦታ ነው። ሰው ግን ማመን አለበት። ይሄን ጸጋው ዝም ብሎ አያድንም። ኢየሱስ ክርስቶስ መስቀል ላይ ስለተሰቀለ ብቻ ዓለምን ሊያድን ተሰቅሏል። ስለተሰቀለ ብቻ ግን ዓለም አይድንም። ዓለም የሚድነው ምን ሲያደርግ ነው? ሲያምን። ጌታ የተሰቀለው ለኔ ነው፣ የተወጋው ለኔ ነው፣ የሞተው ለኔ ነው፣ እዳዬ ተከፍሏል፣ አለቀል፣ የኔ ነገር ተከፈለ። ጌታን በመስቀል ላይ ሆኖ ምንድነው ያለው? ተፈጸመ ነው ያለው። ይሄን አምኖ መቀበል፣ ጌታን የህይወት ጌታ ማድረግ ከሰው ይጠበቃል እንጂ ደህንነት ነጻ ስጦታ ነው። ነጻ ነው። ይቀጥላል። እንደውም እንዲህ ይላል ቁጥር 9 ላይ ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ግልጽ የሆነ የእግዚአብሔር ቃል። ይህ የእግዚአብሔር ነጻ ስጦታ ነው እንጂ ከናንተ አይደለም። የሰው ስራ የእግዚአብሔርን ጽድቅ አይመጥንም። ምንም ብንሰራ ምንም ብናደርግ፣ ቅድም እንዳልኳችሁ ስለዳንኩ ብዬ በጭንቅላቴ ቆሜ እግሬን ወደ ላይ አርጌ የማይሆን ሁኜ ማለት ነው ጌታን አከበርኩ ብለው ደህንነትን አያመጣልኝም። ግን የተደረገልኝን በማድነቄ ደስ ይለዋል እግዚአብሔር። ደህንነትን አያመጣልኝም። በስራ አይደለም። በቃ ስራ አይደለም። ምንም እናደርግ ስራ አይደለም። የተቸገሩትን ልንረዳ እንችላለን። እሱ በጣም አስፈላጊ ነገር ነው። ሌላ በጎ ስራዎች ልንሰራ እንችላለን። በጣም አስፈላጊ ነገር ነው። እግዚአብሔር ደስ የሚለው የሚወደው ነገር ነው። ለደህንነት ግን አይሆንንም። ደህንነት የጸጋ ስጦታ ነጻ ስጦታ ነው። ከሰው በእምነት የሚቀበለው ጸጋ ስጦታ ነው። ከስራ አይደለም ይላል። ከስራ አይደለም። በገላትያ ምዕራፍ 5 ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ወይም ርቃችሁ ከጸጋ ወታች ወድቃችኋል ይላል። ከጸጋው ማለት ከነጻ ስጦታው ርቃችኋል። ነጻ ስጦታው ነው ደህንነት ብለናል። ግን በሕግ ለመጽደቅ የሚፈልግ ሰው ካለ ከዚህ ጸጋ ርቋል። በሕግ ልጽደቅ የሚል ሰው ደግሞ አይችልም አለ እግዚአብሔር። በስራ አይደለም። ማንም አይመካ። እግዚአብሔር ሰውን ትምክት አይፈልገውም። ይሄን አድርግ ይሄን አገኘው እንዲል አይፈልግም እግዚአብሔር። አይችልማ። ሰው ማይችለውን የእግዚአብሔርን ጽድቅ ለማምጣት የፈለገውን ስራ ቢሰራ አይደርስበትም። ሩቅ ነው ጽድቁ። ክብር ለእግዚአብሔር ይሁን። ኃጢአት የሌለበት ክርስቶስ ግን ደሙን አፍስሷል። ስለዚህ ይሄ ኃጢአት የሌለበት ፍጹም የሆነ የእግዚአብሔር በግ ያፈሰሰው ደሙ ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል። ምንም አይነት ኃጢአት ልደረድሩ ትችላላችሁ። ምንም አይነት ኃጢአት ልታመጡ ትችላላችሁ። ግን የክርስቶስ ደም ከኃጢአት ሁሉ ያነጻል። ክብር ለእግዚአብሔር ይሁን። አምኖና ወዶ ደሙ ፈሶልኛል ብሎ ለሚመጣ ሁሉ ይሄ ደም ከኃጢአት ሁሉ ያነጻል። ስለዚህ ወገኖች ይሄን የጌታን የኢየሱስ ክርስቶስን ስራ ልናውቀው ልንረዳው ደግሞም ልናመልጥበት ይገባል። ልንድንበት ይገባል። ስማችን በሕይወት መዝገብ እንዲጻፍልን ያስፈልጋል። ጌታ ይመጣል። በነጭ ዙፋን ይቀመጣል። አንድ ቀን ይቀመጣል። በክብር ይቀመጣል። አሁን ነጥያልማዝ እንኳን እዚህችን ካባ ለብሰው ቁጭ ብለው ስናያቸው እንዴት ደስ ይላሉ። ጌታችንማ ሲመጣ ሃሌሉያ። በነጩ ዙፋን ሲቀመጥ፣ በግርማው በሞገሱ ሲቀመጥ በፊቱ መቆም የሚያስችለን የእሱ ደም ነው። የእሱ ደም ብቻ ነው። ምንም ስራ በፊቱ አያስቆመንም ወገኖቼ፣ አያስቆመንም። ስለዚህ ይሄ ተደርጎልናል። እንኳን ደስ ያላችሁ። በዚህ ጌታ ያመለጣችሁ እንኳን ደስ ያላችሁ።
እንኳን ደስ ያላችሁ። ክብር ለእግዚአብሔር ይሁን። አንድ ሰው አንዴ ሲናገር እንዲህ አለ። አመልጦ በጌታ ድኖ ከዛ በፊት ብዙ ነገር ሲያደርግ ነበር። ብዙ ነገር አድርጓልና እንዲህ አለ። ሰይጣን አለ እንደ ጦጣ ከዛፍ ዛፍ ሲያዘልለይ ነበር፣ ከገደል ገደል ሲያዘልለይ ነበር፣ ጫካ ለጫካ ሲያንከራተተይ ነበር አለ። ጌታ እጄን ይዞ አወጣኛል። ያንከራተተናል። በዚህ የጽድቅ ስራ አለ፣ በዚህ የጽድቅ መንገድ አለ፣ በዚህ የጽድቅ በር አለ። ያንከራተተን ነበር ሰይጣን። ጽድቃችን ክርስቶስ ነው። ጽድቃችን ክርስቶስ ነው። ክብር ለእግዚአብሔር ይሁን። ማመን 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 ጌታን መቀበል ማመን ማለት የተከፈለውን መስዋዕትነት የኔ ነው ብሎ መቀበል ማለት ነው። ሌላ ምንም ነገር የለው። ጌታ የከፈለው ያ መስዋዕትነት ለኔ ነው። እሱም ማመን በደል ኑሮበት ምን አድርጎ ምን አስቀይሞ አባቱ እንደዛ ጨከነበት። ግን ከወደደን ከታላቅ ፍቅሩ የተነሳ ልጁን ሰጠን። ልጁ ደግሞ አዳነ። ፈጸመው። በደላችን ኃጢአታችን ተሸክሞ መስቀል ላይ ወጣና ተፈጸመ አለ። ተፈተናል። ጌታ ስሙ ይባረክ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዛሬ በዚህ ጉባኤ መካከል ይህን ጌታ የማታውቁ ወደዚህ ጌታ ያልተጠጋችሁ በዚህ ጌታ ያላመለጣችሁ ወገኖች ካላችሁ እጋብዛችኋለሁ። ይህን ጌታ እጋብዛችኋለሁ። ሰው ከሚሰጠን ከማንኛውም ነገር በላይ የሆነ፣ ዘመን ከሚሰጠን ከማንኛውም ነገር በላይ የሆነ ይህን ጌታ እጋብዛችኋለሁ። ሁሉ ነገር ይቀራል። እዚህ ሁሉ ነገር ያልፋል። ዘመናችንም አናውቀውም። መቼ እንደምንሄድ አናውቀውም። መቼ ጌታ እንደሚመጣ አናውቀውም። ክብር ያልፋል፣ እውቀት ያልፋል፣ ሀብት ያልፋል፣ ውበትም ይጠፋል። የማይጠፋው በክርስቶስ የታጠበ ማንነት ብቻ ነው። እሱ ለዘላለም ይኖራል። በክርስቶስ የታጠበ ማንነት ለዘላለም ይኖራል። ከሞት ባሻገር ትንሣኤ አለው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖች ዛሬ አምልጡ፣ አምልጡ። እውነቴን እነግራችኋለሁ፣ ስለመወዳችሁ እነግራችኋለሁ። በዚህ ጌታ አምልጡ። እንዳልኳችሁ ነው፣ ሁሉ ነገር የሚቀር ነው። ኢየሱስ ስሙ የተባረከ ይሁን።